ፈይሳ ሌሊሳ በሪዮ ኦሊምፒክ የማራቶን ሩጫ ፍጻሜ ላይ የሀገሩን መንግስት በመቃወም ምልክት አሳይቶ ባጠናቀቀ በሳምንቱ ሌላ የኢትዮጵያ አትሌት በካናዳ ማራቶን በተመሳሳይ ሁኔታ ፈጸመ። ኢትዮጵያ በዘንድሮ ኦሊምፒክ ያስመዘገበችው ውጤት ደካማ ነው ሲሉ ነባርና ወጣት አትሌቶች በአዲስ አበባ ተቃውሞ አሰሙ። የአትሌቲክስ ፌዴሬሽኑ አመራሮች ስራ እንዲለቁ ጠየቁ። የአውሮፓ እግር ኳስ ፕሪሚየር ሊግ ጨዋታዎችና ውጤቶችንም ዝርዝር ይዘናል። አብራችሁን ቆዩ። ትላንት እሁድ በካናዳዋ የኪቤክ ከተማ ማራቶን የኢትዮጵያ መንግስት በመቃወም ምልክት አሳይቶ በድል ያጠናቀቀው አትሌት ኤቢሳ እጅጉ ይባላል። ካለፈው ሰኔ ጀምሮ ቶሮንቶ ካናዳ የቆየው አትሌት ኤቢሳ እጅጉ ይህን ተቃውሞውን ካቀረብኩ በኋላ ወደ ሀገሬ ብመለስ የሚጠብቀኝ ሞት ወይም እስራት ይሆናል ሲል ፍራቻውን ገልጿል። አነጋግሬዋለሁ። ኤቢሳ በማራቶን ኢትዮጵያን በዓለም አቀፍ ደረጃ ወክለ ስትወዳደር ስንት ጊዜ አለ?
ወደ 10 ማራቶን የሚሆኑትን በማናጀር ነው የሮጥኩት። እንደ ዓለም ዋንጫ ኦሎምፒክ አይደለም የሮጥኩት፣ በግሌ ነው የሮጥኩት። ግን ከኢትዮጵያ ውጪ ከ10 በላይ የሚሆኑ ማራቶኖችን ሮጫለሁ።
የት የት?
ጣሊያን፣ እንግሊዝ፣ ቻይና፣ ስሎቬኪያ፣ ቤሩት እና የመሳሰሉት፣ አሁን ደግሞ ካናዳ እና የመሳሰሉት ሀገሮችን ሮጫለሁ።
አሁን ይህን እርምጃ ለመውሰድ ለምን ወሰንክ?
ይህን እርምጃ ለመውሰድ የወሰንኩት እኔ የኢትዮጵያ ልጅ ነኝ። እንደ መሆኔ መጠን ማንም ኢትዮጵያዊ ዛሬ እንዲህ እያለ ነው ያለው፣ የኢትዮጵያ መንግስት አትግደሉን፣ አትሰሩን፣ ነጻነት እንፈልጋለን፣ ድምጻችን ይሰማ እያለ ባለበት ጊዜ በአሁኑ ሰዓት የኢትዮጵያ ህዝብ እኔም እንደ አንድ የኢትዮጵያ ልጅ እንደ መሆኔ መጠን ያንን የኢትዮጵያን ህዝብ በደልና ግፍ አቅሜ በቻለ መጠን ለዓለም አቀፍ በሚሮጥበት ጊዜ ለማስተዋወቅ ፈልጌ ነው። ዓለም እንዲያውቅና የኢትዮጵያን መንግስት ግፍ እንዲቆም ግፊት እንዲያደርጉ ፈልጌ ነው ይህን ማድረግ የተነሳሳሁት።
ቤተሰብ አለ ኢትዮጵያ ውስጥ?
እኔ ቤተሰብ አላገባሁም። ቤተሰብ የለኝም። አባት እናት ግን አለኝ። ወንድሞች አሉኝ።
በቅርቡ ትመለሳለህ ወደ ሀገር?
አልመለስም።
ለምን?
አልመለስም። እዛ በመንግስት ጭቆና የተነሳ ከሀገሬ ከወጣው ከአራት ወር በላይ ነው። እዚህ ካናዳ እጄን ሰጥቼ ነው እየኖርኩ ያለሁት።
አመሰግናለሁ ኤቢሳ።
እሺ፣ እኔም አመሰግናለሁ አቶ ሰለሞን።
አድማጮች፣ ፈይሳ ሌሊሳ በሪዮ ያን ተቃውሞ ካደረገ በኋላ ወደ ሀገሩ መመለሱ ለደህንነቱ እንደሚያሰጋው ይናገር እንጂ መንግስት በዚያ ምክንያት ምንም አይነት ችግር እንደማይገጥመው መግለጹ ይታወሳል። ይህ በእንዲህ እንዳለ ሪዮ የሚገኘው ፈይሳ ሌሊሳ ጥያቄው ተቀባይነት አግኝቶ ወዲህ ወደ ዩናይትድ ስቴትስ የመምጣቱ ተስፋ አበረታች ደረጃ ላይ እንደሚገኝ፣ በአሁኑ ወቅት እርሱን በሕጋዊና በገንዘብ እርዳታ በማሰባሰብ ለመርዳት ከተሰማሩት ኢትዮጵያውያን አንዱ ገልጸዋል። በሌላ ዜና ደግሞ በዩናይትድ ስቴትስ ዋሽንግተን ሲያትል የሚገኘው የአፍሪካ ስፖርት ፌዴሬሽን ፈይሳ ሌሊሳ በሪዮ ኦሊምፒክ ፈጽሟል ላለው ቆራጥ ጀብዱ የትላንቱን የአምስት ኪሎ ሜትር ውድድር በእርሱ ስም አካሂዷል። ዝግጅቱ ፈይሳ ሌሊሳን ለማክበር ብቻ ሳይሆን ሌሎች አትሌቶችም ለሚያምኑበት ዓላማ በቆራጥነት እንዲቆሙ ለማበረታታት ጭምር ነው ሲል የአፍሪካ ስፖርት ፌዴሬሽን በሲያትል ዋሽንግተን ገልጿል። እስቲ ደግሞ ወደ አዲስ አበባ እናምራ። ዋና የተባሉ የኢትዮጵያ ነባርና ወጣት አትሌቶች ኢትዮጵያ ዘንድሮ በሪዮ ኦሊምፒክ ያስመዘገበችውን ውጤት ደካማነት በመቃወም አደባባይ ወጥተው ነበር ባሳለፍነው ሳምንት። ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ዝርዝሩ አለው።
አመሰግናለሁ ሰለሞን። የኢትዮጵያ አትሌቲክስ ፌዴሬሽን በአንድ ሳምንት ጊዜ ውስጥ አስቸኳይ ጠቅላላ ጉባኤ እንዲጠራ በታዋቂ አትሌቶች የተቋቋመው ጊዜያዊ አትሌቶች ኮሚቴ ጠይቋል። ጊዜያዊ አትሌቶች ኮሚቴ ሰሞኑን በሰጠው ጋዜጣዊ መግለጫ በሪዮ ኦሎምፒክ የተገኘው ውጤት ከመቼውም ጊዜ ዝቅተኛና የወረደ በመሆኑ መላውን ሕዝብ እጅግ አሳዝኗል ብሏል። የጊዜያዊ ኮሚቴ ሰብሳቢ አትሌት ኃይሌ ገብረስላሴ የሀዘኑ መጠን ወደኛ ወደ አትሌቶች ሲመጣ ደግሞ እጥፍ ድርብ ይሆናል፣ ውስጣችንም ይታሟል ያለው ኃይሌ ገብረስላሴ ለውጤቱ የአትሌቲክስ ፌዴሬሽኑ የስራ ድክመት የምልመላና አሰለጣጠኑም እንደሆነ ተናግሯል። በዘንድሮ ኦሎምፒክ በአንድ ወርቅ ሜዳሊያ ብቻ መወሰናችን አሳዛኝና አሳፋሪም የስራ ውጤት በመሆኑ ፌዴሬሽኑ ኃላፊነቱን በራሱ ጊዜ ቢለቅ ካልሆነም አስቸኳይ ጠቅላላ ጉባኤ በመጥራት ወደ አዲስ ምርጫ መሸጋገር ለነገ የሚተው አይደለም ያሉት የኮሚቴው ስራ አስፈጻሚዎች ናቸው። ኃይሌ በዚህ ዙሪያ ከተናገረው ጥቂቱን እናዳምጥ።
እኛ 26-27 ዓመት ነው ይጠበቃል እንደዚህ አይነት ኳሊፊኬሽን የለም። ሴሌክት ነበረ ኤሌክትሪክ አንዳንድ ጊዜ የሚሌክት ነበር ሁሉ እንትን የሚልበት ወቅት ነበር። እዚያ አጠቃላይ እኛ ስፖርታችን አደጋው በዛ በሺ የሚቆጠሩ ሯጮች ክፍለ ሀገር ጀምሮ እስከዚህ አዲስ አበባ ድረስ
አትሌት ገዛኸኝ አበራ የጊዜያዊ አትሌቶች ኮሚቴ ምክትል ሰብሳቢ፣ አትሌት ገብረ እግዚአብሔር ገብረ ማርያም ደግሞ ጸሐፊ ሲሆኑ የፌዴሬሽኑን ያሰራዘ ድክመት አጥብቀው ተቃውሞታል። ለወጣት አትሌቶች ልምዳችንን እናካፍል፣ ሁኔታው ይመቻችልን ብለን ጠይቀን ነበር። የተሰጠ ምላሽ ግን የስልጣን ጥመኞች የሚል አሳዛኝ ምላሽ ነበር ያሉት እነ ገዛኸኝ። ቀድሞም የፈራ ነው ከሪዮ ኦሎምፒክ በደከመ ውጤት እንዳንመለስ ነበር የፈራ ነው አልቀረም ብለዋል። ይህ በዚህ እንዳለ የኢትዮጵያ አትሌቲክስ ፌዴሬሽን ደግሞ ከትናንት በስቲያ ስፖርት ጋዜጠኞች በሰጠው መግለጫ የጊዜያዊ ኮሚቴውን መግለጫ የሰማሁት በሬዲዮ ነው ያሉት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት አቶ አለባቸው ንጉሴ ናቸው። በሪዮ ኦሎምፒክ የተገኘው ውጤት አትሌቲክስን ሞቷል የሚያሰኝ ሳይሆን የሚያበረታታ ትምህርት የተገኘበትም እንደሆነም አመልክተዋል። ቀድሞ ከታቀደው በተለይም የወርቅ ሜዳሊያ አንድ ብቻ መሆኑ ስራ አስፈጻሚውን ያሳዘነ መሆኑን ውስጣችን በምርት የተወጋ ያህል ተሰምቶኛል ብለዋል አቶ አለባቸው። በአንድ ሳምንት ጊዜ ውስጥ ጠቅላላ ጉባኤ ይጠራ የሚለው የታዋቂ አትሌቶችን ጥያቄ ለማስተናገድ ግን ስለምንቸገር አናደርገውም ብለዋል። የስራ አስፈጻሚው የስራ ቆይታ የፊታችን ህዳር በመሆኑ ለጉባኤው መቅረብ ያለባቸውን ሪፖርቶችና ሌሎችም እቅዶች አጠናቀን በተቻለ መጠን አሳስበን ወደ ጥቅምት ወር መጀመሪያ ለማድረግ ጥረት እናደርጋለን ብለዋል አቶ አለባቸው።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በመጨረሻም ለእግር ኳሱ ስፖርት ዜና ወደ አውሮፓ ይሆናል የምወስዳችሁ። አሁንም ገዛኸኝ ጽዮን መስቀል፣ እስቲ ባጭሩ አጠቃልልን በሳምንት ማብቂያ የተካሄዱ ውድድሮችን።
በእግር ኳስ ዜና የ2016-17 የአውሮፓ ታላላቅ ሊጎች የመጀመሪያ ዙር ሻምፒዮና ውድድራቸውን ጀምረዋል። ወዳጄ እንግሊዝ ፕሪሚየር ሊግ ከወዲሁ አጓጉና ማራኪ ፉክክሮችን እየታየበት ነው። የመጀመሪያው ዙር ሶስተኛ ሳምንት ፉክክሮችን ባጠናቀቀው እንግሊዝ ፕሪሚየር ሊግ ትልልቆቹ ማንቸስተር ሲቲ፣ ቼልሲ እና አርሰናል ተጋጣሚዎቻቸውን በማሸነፍ ሙሉ ነጥብና ጠቀም ያለ የጎል ልዩነት አስመዝግበዋል። ማንቸስተር ሲቲ ዌስትሃም ዩናይትድን፣ አርሰናል ዋትፎርድን በተመሳሳይ 3-1 ሲረቱ ቼልሲ በርንሊን 3-2 ሸኝቷል። ኤቨርቶን ስቶክ ሲቲን፣ ማንቸስተር ዩናይትድ ሀል ሲቲን በተመሳሳይ 2-1 አሸንፈዋል። ግሬ ሶስት ጨዋታዎችን በአቻ ውጤት ነጥብ ተጋርተው ወጥተዋል። ማንቸስተር ሲቲ እና ማንቸስተር ዩናይትድ ከሶስት ጨዋታ በእኩል በ9 ነጥብ መሪነቱን ይዘዋል። በስፔን ላሊጋ ሁለተኛው ሳምንት ጨዋታዎችን ተካሂደዋል። በሁለት ጨዋታ ተጋጣሚዎቹን በሰፊ የጎል ልዩነት እያሸነፈ አጀማመሩን ያሳመረው ላስ ፓልማስ ግራናዳን 5-1 ሸኝቷል። ሪያል ማድሪድ ሴልታ ቪጎን 2-1 በረታበት ጨዋታ አልቫሮ ሞራታ እና ቶኒ ግሩ ለማድሪድ፣ ግሮላና ለሴልታ ቪጎ ጎሎቹን አስቆጥረዋል። ባርሴሎና አትሌቲኮ ቢልባኦን በጠባብ ውጤት 1-0 ያሸንፏል። ኢቫን ራሲቲ በጠንካራ የግንባር ኳስ ለባርሳ አስቆጥረዋል። የሆነ ዘኔ በኩል ያለው ሰለሞን
አመሰግናለሁ። ገዛኸኝ ጽዮን መስቀል፣ በዚህ ይሆናል የምንሰናበተው። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።